ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 1 2012 ዓ.ም ዝግጅታችን ጀመረ። የአስቸኳይ ጊዜ አዋጅ ለተግባራዊነቱ እንዲተባበር የኢትዮጵያ መንግስት ለሕዝብ ጥሪ ያቀረበ ዘገባው በአብይ ርዕስ ይቀርባል። የጎዳና ተዳዳሪዎችን መልሶ ለማቋቋም እንቅስቃሴ መጀመሩን የኢትዮጵያ መንግስት አስታውቋል።
በ11 ከተሞች ላይ የተጀመረ ስራ ነው። ህጻናት፣ በተለይ ደግሞ ልጆችን የያዙ እናቶች፣ አረጋውያንን መልሶ ማቋቋም፣ እንደዚሁም አካል ጉዳተኞችን በዘላቂነት ህጻናቱን ከጎዳና ላይ ማንሳት ብቻ ሳይሆን በተለይ ቤተሰብ ያላቸው ከሆኑ ከቤተሰቦቻቸው ጋር እንዲገናኙ የማድረግ ስራ፣ ህጻናቱም ቤተሰቡም የሚረዱበትን አግባብ ማመቻቸት። ሌላው
የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጌጎ ተስፋዬ ናቸው። ቸው የዚህን ዘገባ ዝርዝርም በዜና መጽሔት እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽታት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። እንደምትሰሙት የዝናብና ነጎድጓድ ድምፅ ይሰማል። ይህም ከየቤታችን ሆነን ቀረጻውን በማካሄዳችን በመሆኑ አድማጮቻችንን ለድምፅ ጥራቱ ይቅርታ እንጠይቃለን። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን የሰዓቱ ዋና ዋና የዓለም ዜና ይቀርባል።
የኢትዮጵያ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጁን ለመተግበር የሚያስችሉ ተከታታይና ተለዋዋጭ የሆኑ ክልከላዎችንና መመሪያዎችን እንደሚያወጣ የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ክልከላዎቹ ይፋ የሚደረጉት አዋጁ ነገ በሀገሪቱ ፓርላማ ከጸደቀ በኋላ መሆኑን ገልጸዋል። የአስቸኳይ ጊዜ አዋጅ ማውጣት አስፈላጊ መሆኑን ጠቅላይ ሚኒስትር አብይ አህመድ ከተቃዋሚ ፓርቲ መሪዎች ጋር ውይይት ባደረጉበት ወቅት ስምምነት ላይ የተደረሰበት መሆኑን አቶ ንጉሱ ጥላሁን አስገንዝበዋል። የኤርትራ የጤና ጥበቃ ሚኒስቴር በኮሮና ቫይረስ ተጠርጥረው በለይቶ ማቆያ ውስጥ ከነበሩ 20 ሰዎች ሁለቱ በቫይረስ የተያዙ መሆናቸውን ትናንት አስታወቀ። ቫይረሱ የተገኘባቸው አንድ የ30 ዓመት ዕድሜ ወጣትና የ60 ዓመት ዕድሜ አዛውንት መሆናቸውን የገለጸው የኤርትራ የጤና ጥበቃ ሚኒስቴር በቫይረሱ የተያዙ ሰዎች ቁጥር 33 የእግር ኳስ ክበብ ሻምፒዮን ለመሆን የሚያደርገውን ጥረት እንደቀጠለ ተዘግቧል። የኮሮና ቫይረስ በዓለም አቀፍ ደረጃ መዛመት የሚያደርሰው አደጋ እንዳለ ሆኖ ማለት ነው። ምስራቅ አፍሪካዊቷ ሀገር ብሩንዲ በያዝነው ሳምንት የመጀመሪያ 3 የቫይረስ በሽተኞች ማግኘቷን አስታውቃለች። ያም ሆኖ ግን የሀገሪቱ ባለስልጣኖች የቫይረሱን መዛመት ለመከላከል የሰዎችን መሰባሰብ የማስወገድ ተግባር እንዳልጀመሩ ተዘግቧል። የዋናው የሀገሪቱ የእግር ኳስ ጨዋታ አሰልጣኝ ተጫዋቾቹ የእጅ መታጠብ ተግባርን የመሳሰሉት እየፈጸሙ ነው፣ የእጅ መጨባበጥ ሰላምታንም እያስወገዱ ነው ብለዋል። ነገር ግን የኳስ ጨዋታ ባህሪን መሰረት በማድረግ የመነካት ሁኔታ ማስወገድ ከባድ ነው ተብሏል። ኳስ ጨዋታ ለማየት የሚገቡት ሰዎች የሰውነታቸውን ሙቀት እየተለካ እንደሚገቡ ተገልጿል። የሰውነት ትኩሳት ከኮሮና ቫይረስ የህመም ስሜት ጋር እንደሚያያዝ የሚታወቅ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ለዓለም አቀፍ የጤና ድርጅት የምትሰጠው ገንዘብ እንደምታቆይ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ገልጸዋል። ትራምፕና የአስተዳደራቸው አባላት ዓለም አቀፍ የጤና ድርጅት ለቻይና ያዳላል የሚል እምነት አላቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የጤናው ድርጅት የሚጠበቅበትን ተግባር አላሟላም ብለዋል። ለድርጅቱ የምንሰጠውን ገንዘብ እናቆያለን። ለወደፊት የምንሰጠውን ገንዘብ ከመወሰናችን በፊት ስለ ድርጅቱ ጥናት እናካሄዳለን ብለዋል ፕሬዚዳንት ትራምፕ። ዩናይትድ ስቴትስ ለድርጅቱ በመቶዎች ሚሊዮኖች ዶላር የሚቆጠር ገንዘብ በየዓመቱ ትሰጣለች ሲሉም አክለዋል። ፕሬዚዳንት ማስጠረት በመዛት ድርጅቱን ሲነቅፉ ለሁለተኛ ቀን ነው። ለተባበሩት መንግስታት የዓለም የጤና ድርጅት የበዛ ገንዘብ የምትሰጠው አሜሪካ መሆኗ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተረሽ ሀቁን በተለያዩ መንገዶች የተመለከቱት ወገኖች ሊኖሩ ይችላሉ፣ የወረርሽኙ ጉዳይ ፍጻሜ ሲያገኝ ቀውሱ መፍትሄ ለማግኘት ስለወሰዱት እርምጃ ለመረዳት የምንችልበት ጊዜ መጣል ሲሉ ዋናው ጻፊ አስገንዝበዋል። አሁን ግን ዓለም አቀፍ ማህበረሰብ ቫይረሱንና እያደረገ ብለዋል። የዓለም አቀፍ የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በበኩላቸው ጄኔቫ ላይ ስለ ቫይረሱ ገለጻ ይሰጡ በነበረበት ወቅት ትራምፕ ስላሉት ሲጠየቁ እባካችሁን ይህን ቫይረስ ከፖለቲካ ጋር አታያይዙት፣ ሰዎች በበሽታው እንዲረግፉ የማትፈልጉ ከሆነ ከፖለቲካ ጋር ከማያያዝ ተቆጠቡ በማለት ስሜት የተመላበት መልእክት አስተላልፈዋል። ዶክተር ቴድሮስ አድሃኖም ትላንት ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጋር ተነጋግረዋል። ማክሮን ዓለም አቀፍ የጤና ድርጅቱን እንደሚደግፉ ገልጸዋል። በዓለም ደረጃ የተዛመተውን ቫይረስ ለመቋቋም የዓለም የጤና ድርጅት ዋናው አካል ነው። ስለሆነም በዩናይትድ ስቴትስ እና በቻይና መካከል ባለው ጦርነት ውስጥ መቆለፍ የለበትም የሚል እምነታቸውን ማክሮን በድጋሚ ጫና ሰጥተውበታል ሲሉ አንድ የፈረንሳይ ፕሬዚዳንታዊ ባለሥልጣን ተናግረዋል። ታይዋን የዓለም የጤና ድርጅት ዋና ስራ አስኪያጅ ከግዛቷ ደረሰብኝ ላሉት ዘረኛ የቃላት ጥቃት ምላሽ ሰጥታለች። ዶክተር ቴድሮስ አድሃኖም ኮቪድ-19 ቫይረስ በዓለም አቀፍ ደረጃ በተዛመተበት በአሁኑ ወቅት ለወራት ያህል ከደሴቲቱ ዘመቻ ሲካሄድባቸው እንደቆየ ትላንት ገልጸዋል። የታይዋን የውጭ ጉዳይ ሚኒስቴር ከዘመቻው ጋር ግንኙነት እንዳለው ዋናው ዳይሬክተር አመላክተዋል። የማይክሮባዮሎጂ ምሁርና ተመራማሪ የሆኑት ኢትዮጵያዊ የዓለም የጤና ድርጅት ዋና ዳይሬክተር ለመሆን የመጀመሪያው አፍሪካዊ ናቸው። የታይዋን ፕሬዝደንትና የአድሎ ሰለባ መሆንን ጠንቅቃ ታውቃለች የሚል ምላሽ ሰጥተዋል። ታይዋን ቻይና በምታደርገው ተጽዕኖ ምክንያት በዓለም የጤና ድርጅትና በሌሎች ዓለም አቀፍ አካላት አድሎ ይፈጸምብኛል የሚል ቅሬታ እንዳላት ተገልጿል። ከውሃን ከተማ የሚወጡት ሰዎች መዳረሻቸው ላይ ሲገቡ ለሁለት ሳምንታት ያህል ራሳቸውን ማግለል ይጠበቅባቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ ተመረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እናሻግራችኋለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ትላንት የታወጀውን የአስቸኳይ ጊዜ አዋጅ የሚያስተዳድረው የሚኒስትሮች ምክር ቤት እንደሆነ ጠቅላይ አቃቢያተ ሕግ አዳነች አበቤ አስታወቁ። የአስቸኳይ ጊዜ አዋጁ ሀገርና ሕዝብን ለመታደግ የወጣ በመሆኑ ለተግባራዊነቱ እንዲተባበር ለሕዝብ ጥሪ አቀረቡ። አዋጁ ሁኔታና ጊዜን የሚያገናዝብ እንደሆነም ተነግሯል። መለስካቸው አምሃ ዝርዝር አለው።
ኮቪድ-19 ወይንም ኮሮና ቫይረስ በኢትዮጵያ ያሳደረውን ከባድ ተጽዕኖ ተከትሎ ትናንት የወጣው የአስቸኳይ ጊዜ አዋጅ ከዚህ በፊት እንደታወጁት ተመሳሳይ አዋጆች በኮማንድ ፖስት እንደማይመራ የፌዴራል ጠቅላይ አቃቤ ሕግ አዳነች አቤቤ አስታወቁ። ወይዘሮ አዳነች ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያ እንደገለጹት ይህን አስቸኳይ ጊዜ አዋጅ የሚያስተዳድረው የሚኒስትሮች ምክር ቤት ይሆናል። የሚመራውም ከሚኒስትሮች ምክር ቤት አባላት በሚዋቀር ኮሚቴ እንደሆነ ጠቁመዋል። ጠቅላይ አቃቤ ሕጓ ጨምረውም ይህ እንዲሆን የተደረገው ከዚህ በፊት በኢትዮጵያ አሉታዊ ስሜት ለማስወገድ ነው ብለዋል። አዋጁ አገርንና ሕዝብን ለመጠበቅ የወጣ መሆኑን በመገንዘብ ሕዝቡ ለተግባራዊነቱ የራሱን ኃላፊነት እንዲወጣም ጥሪ አቅርበዋል። አክለውም የአስቸኳይ ጊዜ አዋጁ የተደነገገው ሕዝቡን ለመታደግ እንደሆነ መገንዘብ እንደሚገባና ሕዝቡም የአዋጁን ይዘት ባጭሩ አመላክተዋል። በተለይ ይዘቱን በተመለከተ የመብት እገዳዎችና እርምጃዎች ዝርዝር ሁኔታ በየጊዜው በሚኒስትሮች ምክር ቤት ለዚሁ ዓላማ በሚቋቋመው የሚኒስትሮች ኮሚቴ እየተወሰነ ለሕዝብ ይፋ እንደሚደረግ ይናገራል። አዋጁ በማንኛውም ሰው በዚህ አስቸኳይ አዋጅ መሠረት በሕግ አስከባሪ አካላት ወይንም ሌላ በሕግ ሥልጣን ባለው አካል የሚሰጥ ሕጋዊ ትእዛዝና መመሪያን የመፈጸም ግዴታ እንዳለበት ይደነግጋል። እንዲሁም የፌዴራልና የክልል ሕግ አስከባሪ ተቋማትና ሌሎች በሕግ ሥልጣን የተሰጣቸው አካላት ተመጣጣኝ ኃይል በመጠቀም በአዋጁ አንቀጽ 5 ንዑስ አንቀጽ 1 መሰረት ይፋ የተደረጉ የመብት እገዳዎችንና እርምጃዎችን የማስፈጸም ስልጣን እንደሚኖራቸው ይደነግጋል። እገዳዎችና እርምጃዎች ተጨባጭ ሁኔታዎችንና ጊዜን ያገናዘቡ እንደሚሆንም የወጣው ማብራሪያ ያስረዳል። አዋጁ በመላ ሀገሪቱ ተግባራዊ እንደሚሆንም ይናገራል። ይህ የአስቸኳይ ጊዜ አዋጅ በሕገ መንግሥቱ መሠረት የሕዝብ ተወካዮች ምክር ቤት ቀርቦ እንደሚጸድቅ ይጠበቃል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸው አመሃል ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በ11 ከተሞች የሚገኙ 22,000 የጎዳና ተዳዳሪዎችን መልሶ ለማቋቋም እንቅስቃሴ መጀመሩን የኢትዮጵያ መንግስት አስታውቋል። እቅዱን በሰራተኛና ማህበራዊ ጉዳይ ሚኒስቴር በኩል ይፋ ያደረገው መንግስት ቀደም ብሎ የተጀመረው ይህ እንቅስቃሴ የኮሮና ቫይረስን ለመከላከል ከሚደረገው ርብርብ ጋር ተያይዞ እንዲፋጠን መደረጉን አስታውቋል። ኑት በአስቸኳይ መልሶ ለማቋቋም እንደሚሰራም ተገልጿል። ፀሐይ ዳምጠው ዝርዝር ዘገባውን ታስደምጠናለች።
የኮሮና ቫይረስ ወረርሽኝ እንዳይስፋፋ የተለያዩ እርምጃዎችን እየወሰደች ያለችው ኢትዮጵያ በጎዳና ላይ የሚኖሩ ዜጎችን ጉዳይም ከግምት ማስገባቷን አስታውቃለች። የሰራተኛና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው በተለያዩ ምክንያቶች ኑሯቸውን በጎዳና ላይ ያደረጉ ህጻናቶች፣ ሴቶችና አረጋውያን በመደገፍ የተሻለ ህይወት እንዲኖራቸው ለማድረግ ከተለያዩ አካላት ጋር በትብብር እየሰራ ነው። እንደ ሚኒስቴር መስሪያ ቤቱ ገለጻ የኮሮና ቫይረስ ወረርሽኝ መከሰት ደግሞ ቀደም ሲል የተጀመረውን ይህንን እንቅስቃሴ አጣዳፊ አድርጎታል። በአሁኑ ወቅት በመላው ሀገሪቱ ከ80,000 በላይ የጎዳና ተዳዳሪዎች እንደሚገኙ ሚኒስቴሩ ይገልጻል። ከዚህ አንጻር በ11 ከተሞች የሚገኙ 22,000 የጎዳና ተዳዳሪዎች መልሶ ለማቋቋም ከተለያዩ አገልግሎት ሰጪ ተቋማት ጋር ውል በመግባት ላይ እንደሚገኙ የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር እርጎጌ ተስፋዬ አብራርቷል።
በጎዳና ላይ ኑሯቸውን ያደረጉትን የማህበረሰብ ክፍሎች ለመታደግ በ11 ከተሞች ላይ የተጀመረ ስራ ነው። ህጻናት፣ በተለይ ደግሞ ልጆችን የያዙ እናቶች፣ አረጋውያንን መልሶ ማቋቋም እንደዚሁም አካል ጉዳተኞችን በዘላቂነት ህጻናቱን ከጎዳና ላይ ማንሳት ብቻ ሳይሆን በተለይ ቤተሰብ ያላቸው ከሆኑ ከቤተሰቦቻቸው ጋር እንዲገናኙ የማድረግ ስራ፣ ህጻናቱም ቤተሰቡም የሚረዱበትን አግባብ ማመቻቸት፣ ሌላው በዘላቂነት ትምህርት ህጻናት የሚያገኙበትን ሁኔታ ማመቻቸት፣ ወጣቶች ከሆኑ ደግሞ ከ14 ዓመት በላይ ከ18 ዓመት በታች የሆኑ ከሆኑ የሙያ ስልጠናና የስነ ምግባር ወይም የስነ ልቦና ምክር በመስጠት ወደ ስራ ማሰማራት እና ማቋቋምን ሁሉ የጨመረ ተግባር ነው ማለት ነው።
ከዚህ ጋር ተያይዞም ሚኒስቴር መስሪያ ቤቱ በ8 ከተሞች የሚገኙት ከ6,000 በላይ የጎዳና ተዳዳሪዎች ተጠቃሚ ለማድረግ 27 አገልግሎት ሰጪ ተቋማት በመቀሌ፣ በአዳማ፣ ደሴ፣ ሐዋሳ፣ ጋምቤላ፣ ሐረር፣ አዲስ አበባና ድሬዳዋ የሚገኙ ዜጎችን በዘላቂነት ለማቋቋም የተለያዩ እንቅስቃሴዎች እያደረጉ እንደሚገኙም ተገልጿል። በቀጣይም በሌሎች ከተሞች ህጻናትን የያዙ እናቶች፣ ወጣቶችና አረጋውያን ከጎዳና በማንሳት በዘላቂነት ለማቋቋም የቅድመ ዝግጅት ስራዎች ተጠናቋል ነው የተባለው። በሀገሪቷ የኮሮና ቫይረስ መከሰቱን ተከትሎ ተጋላጭ የህብረተሰብ ክፍሎች የማንሳት ስራዎች በጥንቃቄ እየተካሄዱ እንደሆነ ሚኒስትሯ አብራርቷል።
ይህንን የማንሳት ስራ ስንሰራ በአግባቡ መሆን አለበት። ከጎዳና ላይ የሚነሱ አረጋውያን እንደተነሱ ወደ አገልግሎት ሰጪ ተቋማት አይሄዱም። እንደተነሱ ከጤና ጥበቃ ሚኒስቴርና ከሚመለከታቸው ባለድርሻ አካላት ጋር በመሆን በተለዩ የኳረንታይን ስፍራዎች የሚቀመጡና የሕክምና አገልግሎትን ለ14 ቀናት የሚደረግላቸው ከዛም በኋላ ተጠቂ የሆኑትን ተገቢውን ሕክምና እንዲያገኙ ማስቻል፣ ነጻ የሆኑትን ደግሞ አሁን የሚወስዷቸው የአገልግሎት ሰጪ ተቋማት ላይ አገልግሎቱን እንዲያገኙ ይደረጋል።
የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች አቶ ቢኒያም በለጠ በበኩሉ አረጋውያንን ለመርዳት ተግባራዊ ምላሽ መስጠት መጀመሩ የሚያስደስትና ትልቅ እርምጃ ነው ብሏል።
እስካሁን ድረስ ያው እኛ በግላችን እየሰራን የተወሰነ ድጋፍ ነበር የሚደረግልን። አሁን ደግሞ ሙሉ በሙሉ ገብቶ ሰዎች ከጎዳና እንዲነሱ ማድረጉ ለኢትዮጵያ በጣም ትልቅ ነገር ነው። በጣም ያው አንድ ሀገር እንግዲህ መንገድ መስራት ምናምን ብቻ አይደለም፣ እድገት ማለት ሰዎች ላይ ነው ሞር መሰራት ያለበትና ከእግዚአብሔርም የሚጠበቀው ይሄን እግዚአብሔር የሚጠይቀን በዚህ ነው። ምክንያቱም ሰዎች ሲበደሉ ከእግዚአብሔር ስለሚያስጠይቅ መንግስት በዚህ ነገር ላይ ትኩረት አድርጎ መግባቱ በጣም የሚያስመሰግነው ነው። ሚኒስቴር መስሪያ ቤቱንም ኢኒሽቲቭ ወስዶ መስራቱ በጣም እናመሰግናለን። በቀጣይ የሚሆን ነገር በደንብ መጠናከራለን።
የክብር አረጋውያን መስራች ወይዘሮ ወርቅነሽ በበኩላቸው መንግስት ዜጎችን ከጎዳና ህይወት ለመታደግ አሁን የጀመረው እንቅስቃሴ ተጠናክሮ መቀጠል እንዳለበት ተናግረዋል።
እኛ ቮለንተርሊም ከጎዳና እያነሳን አረጋውያን ሂሳብ እየረዳናቸው ነው ያለ ነው። የዛሬ ግን በጣም ለየት የሚያደርገው ከበሽታው ጋርም ሳይሆን ከዛ ቀድሞ ነው የተጀመረው ይሄ ፕሮግራም እና አሁን አጋጣሚ ሆኖ ከዚህ ከአሁኑ ቫይረሱ ጋር ነው የተገናኘው እና ኢኒሼቲቭን ወስዶ ሚኒስትር መስሪያ ቤቱም ሆነ መንግስታችን ጎዳና ያሉትን አረጋውያን ዛሬ ወጣቶች እንኳን አሁን እዚህ ያላችሁት እኔም ነገ አረጋዊ ቢሆን የሚያሰኝ ስራ እየተሰራ ስለሆነ እኔ በራሴ በኩል እጅግ በጣም ደስ ብሎኛል። እናንተም ከጎናችን ሁኑ።
የሰራተኛና ማህበራዊ ጉዳይ ሚኒስቴር መረጃ እንደሚያመለክተው ማህበራዊና ኢኮኖሚያዊ ችግሮች ውስጥ የሚገኙ ህጻናት፣ ሴቶችና አረጋውያን እንዲሁም አካል ጉዳተኞች ተጠቃሚ የሚያደርጉ የሴፍትኔት መርሃ ግብሮች ተግባራዊ እየተደረጉ ነው። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በዌብሳይታችን እንገኛለን። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ብትፈልጉን ታገኙናላችሁ። ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን። ወደ ተከታዩ ዘገባ እናልፋለን። የኦሮሚያ ክልላዊ መንግስት የኮሮና ቫይረስ ስርጭትን ለመከላከልና የምርመራ ደረጃውን ለማሳደግ 6 የላብራቶሪ ምርመራ ማዕከላትና 19 ሆስፒታሎችን በቁሳቁስና በሰው ኃይል እያደራጀ መሆኑን ገልጿል። በአንድ ቀን እስከ 500 ናሙናዎችን መመርመር የሚችለው የአዳማ ላብራቶሪን ስራ ያስጀመሩት በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ክልል የማህበራዊ ዘርፍ አስተባባሪ አቶ አዲሱ አረጋ የኮሮና ቫይረስ ስርጭትን ለመከላከል የተጀመረውን ስራ ስኬታማ ለማድረግ የተወሰደ እርምጃ መሆኑን ተናግረዋል።
በህብረተሰብ ጤና ኢንስቲትዩት ብቻ ሲደረግ የነበረውን ምርመራ 4 ጣቢያዎችን አቋቁሞ ምርመራ ለማስጀመር ሲንቀሳቀስ ነበረ። በነቀምቴ፣ ጅማ፣ አዳማ እና ሀረማያ እንዲሁም 5ኛ አሰላ ላይ ላቦራቶሪ ለማቋቋም ጥረት እየተደረገ ነው ያለው። ከነዚህ ላቦራቶሪዎች ውስጥ ዛሬ የአዳማ የሪጅናል ላቦራቶሪ የኮሮና ቫይረስ ወይም የኮቪድ-19 ምርመራ በይፋ ለማስጀመር ነው እዚህ የተገኘ ነው።
የአዳማ ላቦራቶሪ በሰዓት 47 በቀን ደግሞ 500 ናሙናዎችን የመመርመር አቅም አለው ተብሏል። የክልሉ መንግስት በተጨማሪም በነቀምቴ፣ በጅማ፣ አሮማያና ሐዋሳ ከተሞች የኮሮና ቫይረስ ምርመራ ለመጀመር የሚያስችል የላቦራቶሪ መሳሪያዎችን የማደራጀት ስራ እያከናወነ መሆኑን ኃላፊዎቹ ተናግረዋል። የኦሮሚያ ክልል የኮሮና ቫይረስ ስርጭትን ለመከላከል እና ታማሚዎችን ለማከም በማቀድ በቁሳቁስና በሰው ኃይል የማደራጀት ስራ እየሰራ ሲሆን በክልሉ የሚገኙ 13 ዩኒቨርሲቲዎችን የለይቶ ማቆያ ማዕከል ሆነው እንዲያገለግሉ፣ በተጨማሪም 19 ሆስፒታሎች መደበኛ የጤና አገልግሎት አሰጣጥን ሙሉ በሙሉ አቋርጠው ለኮሮና ቫይረስ ህሙማን አገልግሎት እንዲሰጡ የክልሉ መንግስት መወሰኑም ተገልጿል። ዘገባውን ያደረሰን ሙክታር ጀማል ነው። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የአማርኛ ቋንቋ የሐሙስ ምሽት መሰናዷችንን ነው። ወደ ተከታዩ ዘገባ እንለፍ። የጅቡቲ መንግስት ወደ አገራቸው የመለሳቸው ኢትዮጵያውያን ስደተኞች በሰመራ ዩኒቨርሲቲና በኤሊዳር ትምህርት ቤት ለይቶ ማቆያ እንዲቆዩ መደረጉን የአፋር ብሔራዊ ክልል ማህበረሰብ ጤና ኢንስቲትዩት አስታወቀ። ስደተኞቹ በአስገዳጅ መንገድ የሚመለሱበት አሰራር እንዲቆም የኢትዮጵያ መንግስት ከአቻው የጅቡቲ መንግስት ጋር በጉዳዩ እንዲመክርበት ተጠይቋል። የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባውን ይዟል።
የበሽታዎች ቅድመ ዳሰሳና ማስጠንቀቂያ ባለሙያው አብርሃም ሞታ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስረዱት ኢትዮጵያውያን ስደተኞች ከጅቡቲ በአስገዳጅ ሁኔታ እንዲመለሱ እየተደረጉ ነው።
የጅቡቲ መንግስት ጭኖ አምጥቶ በኢትዮጵያ ኤሊዳር ወረዳ ድንበር አካባቢ የበተናቸው አሉ። እነዚያን አሁን በኤልዳር ትምህርት ቤትና በአሁኑ ሰዓት በሰመራ ዩኒቨርሲቲ ኳራንታይን ተደርጎ ለ14 ቀን የተቀመጡ አሉና
ምን ያህል ይሆናሉ?
31 ናቸው እስካሁን። በቀጣይም እንደሚመጡ ነው አሁን እየደረሰ ያለው ኢንፎርሜሽን። ማለት ከየቦታው የጅቡቲ መንግስት የያዘ እነዚህን ሰዎች ወደ ኢትዮጵያ እየመለሳቸው ነው ያለውና በመጡት ላይ ማጣራት አድርገናል። እስካሁን የለም። አትግቡ ያንላቸው ያው እንግዲህ ከዛ ተገዶ ነው ተይዞ ወደ ኢትዮጵያ ድንበር እንዲመጡና ከድንበራቸው እንዲወጡ እየተደረጉ ያሉትና እነዚህም ከመቀበል ውጭ ሌላ አማራጭ የለም። ምክንያቱም ዜጎቻችን ናቸው። ከዛ የጅቡቲ መንግስት ነው እንግዲህ በመከላከያ የታጠቀ ነው አምጥቶ ያስቀምጣቸዋል። አማራጭ የላቸውም። ያለው አስገዳጅ ሁኔታ ይሄ ነው ያለው። የፌዴራል መንግስት ጅቡቲ መንግስት ጋራ ብነጋገር እየተሻለ ነው ብዬ አስባለሁ።
ለወትሮው ከጅቡቲ ወደ ኢትዮጵያ የሚገቡት በጋላፊ በኩል እንደነበር የጠቆሙት አቶ አብርሃም አሁን ግን የመግቢያ አቅጣጫቸውን መቀየሩን ጠቅሰዋል።
ቀጥታ በጋላፊ መግቢያ ሳይሆን ከኢትዮጵያን ከታጁራ ወደ በጅቡቲ አድርጎ የሚያገናኝ ሌላ አዲስ እየተሰራና መንገድ ስራ ሙሉ ያልጀመረ መንገድ አለና በዛ ነው የሚገቡትና የማዕከላዊ መንግስት ኃላፊነት ቢወስድ የተሻለ ነው የሚሆነው።
ይህ በእንዲህ እንዳለ የኮሮና ቫይረስ ስርጭትን ለመከላከልና ከተከሰተም ውጤታማ የሕክምና አገልግሎት መስጠት እንዲቻል በክልሉ መስራት የሚፈልጉ የጤና ባለሙያዎች ጥሪ ቀርቦላቸዋል።
ጠቅላላ በክልሉ ወደ 15,000 አካባቢ ይኖራል ተብሎ ይገመታል። ይሄ ማለት በሙሉ ክልሉ ላይ ያሉ ጤና ተቋሞች ላይ ያለው አሃዝ ነው። በዚህ ባለሙያ ብቻ በሽታውን መመከት አንችልም። ስለዚህ ለዚያ ነው የክልሉ መንግስት መጥቶ ለመቀጠር የሚፈልግ መቀጠል ይችላል ብሎ ማስታወቂያ ያወጣው። ከሆስፒታሎችም ጭምር ሰው ኃይል እጥረት ሙሉ በሙሉ አለ። አሁን ኳራንታይን የተደረጉ ቦታዎች ለማስቀመጥ ስለተቸገርን ይህን ችግር ለመቅረፍ ነው።
እነዚህ የጤና ባለሙያዎች በምን በምን ተግባር ላይ ይሰማራሉ?
በኳራንታይን ቦታ ላይም ክትትል እንዲያደርጉ፣ ሌላ አይዞሌሽን ሴንተርና ትሪትመንት ሰጡ ሆስፒታሎችም ላይ እነዚህም ባለሙያዎች ለየፕሮፌሽናላቸው እንመድባለን። ወደ 10 መግቢያዎች ላይ ስክሪኒንግ እንዲደረግ
የሰውነት ሙቀት ልኬታ ማለት ነው
እና እነዚህ ቦታዎች
ሕክምና ሲሰጡ በቫይረሱ እንዳያዙ የሚያግዛቸው የመከላከያ አልባሳት፣ ቁሳቁስና የሌሎች ግብአት አቅርቦት እጥረት መኖሩን የጠቆሙት አቶ አብርሃም ይህን ችግር ለማቃለል 25 ሚሊዮን ብር ተመድቦ ግዢ ለመፈጸም እንቅስቃሴ መጀመሩን አስታውቀዋል።
አሁን በእጃችን ወደ 4 ሜካኒካል ቬንትሌተር የምንለው ሰዎች በጽኑ ህሙማን ድጋፍ የሚያደርግ ማሽን ነው።
አጋዥ የመተንፈሻ ማሽን።
አዎ። ይሄ 4 ያክል አለ። ያ ማለት እጅግ በጣም አናሳ ነው። ፌዴራል መንግስት ድጋፍ እንዲያደርግ እንፈልጋለን።
በክልሉ በተዘጋጁ ለይቶ የማቆያ ስፍራዎች እንዲቆዩ የተደረጉት ከጅቡቲ የመጡት 31 ኢትዮጵያውያን ብቻ ሲሆኑ እስካሁን ከ66,000 በላይ ሰዎች የምርመራ ሂደቱን አልፈው ወደ ክልሉ መግባታቸውን ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና በዓለም የጤና ድርጅት ዋና ዳይሬክተር መካከል የተጀመረው የቃላት ምልልስ ቀጥሏል። ፕሬዝዳንቱ ቀደም ሲል ቻይና ተኮር ያሉት ድርጅት ኮሮና ቫይረስን ለመጋፈጥ የበረታና በቂ ጥረት አልታየበትም ሲሉ ከሰዋል። የድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም ደግሞ ወረርሽኙን ለመቋቋም የሚያስፈልገንን አንድነትና ዓለም አቀፍ መተጋገዝ ነው ይላሉ። በሌላ በኩል ደግሞ ዋና ዳይሬክተሩ ዘረኛ አስተያየት ከታይዋን ተሰንዝሯል መባሉን የሀገሪቱ የውጭ ጉዳይ ሚኒስቴር በብርቱ አስተባብሏል። ፓትሲ ውዲያስኳራ እና ሪቻርድ ግሪን ያጠናቀሯቸውን ዘገባዎች ዝርዝሩን ይዘዋል። ሰለሞን አባተ ያቀርበዋል።
የዓለም የጤና ድርጅት ዛሬ ቀልቡንም አይኖቹንም ሰብስቦ እንዲያተኩር የሚጠበቀውና የሚፈልገውም በኮሮና ቫይረስ ላይ ነው። በዚህ ሁኔታ ውስጥ ግን ከዋና ለጋሹ ጋር መፋጠጥና ትንቅንቅ ውስጥ ገብቷል። ድርጅቱን በቅልጥፍና ማነስ ወይም እጅግ የተጠናከረ ሊሆን ይገባው የነበረ በሚሉት ዝግጅትና ምላሽ የሚከሱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከእንግዲህ ገንዘብ ሊያቋርጡ እንደሚችሉ ሲዝቱ፣ የድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም ደግሞ ለአንድነትና ለበለጠ መደጋገፍ እየተጣሩ ናቸው። ቀውሱን የፖለቲካ አውድ ማድረግ ተገቢ አይደለምም ብለዋል የጤና ድርጅቱ ኃላፊ። ኮቪድን የፖለቲካ ቡጢ ማሳረፊያ ወይም ነጥብ ማስቆጠሪያ ማድረግ አስፈላጊ አይደለም፣ አያስፈልግም ብለዋል ቴድሮስ። ማንነታችንን ልናሳይ የምንችልባቸው ሌሎች ብዙ መንገዶች አሉ እኮ። ፕሬዚደንት ዶናልድ ትራምፕ ደግሞ በዚያው በጤና ድርጅቱ መሪ ቃል መልስ ሰጥተዋል። የፖለቲካ ጨዋታ ሲሉ እኮ ራሳቸው በፖለቲካው እየተጫወቱ ነው። እንዲህ ሊሆን አይገባም ብለዋል ፕሬዚደንቱ። በመቀጠልም ባለፈው አመት 450 ቢሊዮን 452 ወደ 500 ቢሊዮን ዶላር አውጥተናል፣ ባለፉት አመታት ደግሞ 100 ቢሊዮኖች አውጥተናል፣ ከዚህ የተሻለ ሊሆኑ ይገባቸው ነበር ብለዋል የጤና ድርጅቱን። ትራምፕ የዓለም የጤና ድርጅትን ፈጥኖ ባለመንቀሳቀስ ይከሱታል። ታዛቢዎች ግን ኮቪድ-19 ዓለም አቀፍ ስጋት የሆነ የህብረተሰብ ጤና አደጋ መሆኑን የዓለም የጤና ድርጅት ያወጀው ዩናይትድ ስቴትስ ወረርሽኙን ብሔራዊ የአጣዳፊ ጊዜ አደጋ ብላ ከማወጇ ከሳምንታት በፊት መሆኑን ይናገራሉ። ቻይና አዲሱን ኮሮና ቫይረስ ለመጋፈጥ የወሰደችውን እርምጃና የሰጠችውን ምላሽ የሚያሞካሽ የተባለ ቃል ከዓለም የጤና ድርጅት መውጣቱንም ፕሬዚደንቱ የወደዱት አይመስልም። ቻይና ተኮር እያሉ ይናገሩታል። በእርግጥ ያንን የጤና ድርጅቱን የቻይና ሙገሳ ቫይረሱ ቀድሞ የታየባትን ውሃንን በመዝጋት ቤጂንግ ስለወሰደችው እርምጃ የበዛ ማመንና መተማመን የተጣለባት ያስመስላል የሚሉ ተቺዎችም አልጠፉም። የዊልሰን ማዕከሉ ሮበርት ዳሊ አንዱ ናቸው። ደብሊው ኤች ኦ ለቻይና የሰጠውን ሙገሳ አጉል ማሞካሸት ወይም መካብ የሚል ድምጸት ባለው አገላለጽ ነው የነቀፉት። እናም የትራምፕ አስተዳደር ይህንን ሁኔታ ላረፈደውና እንብዛም ውጤት ላጣው ምላሹ እንደ ማምለጫ ቀዳዳ እንዲጠቀምበት እድል ሰጠው ሲሉ ግራና ቀኙን በአንድ ሐሳብ ውስጥ ወራርፈዋል። ለማንኛውም ግን ፕሬዚደንት ትራምፕ ብር አልሰጥም ባሉበት በትናንትናውኑ ዕለት ኮቪድ-19ን በዓለም አቀፍ ደረጃ ለመፋለም እየተካሄደ ያለውን ጥረት ለማጎልበት በሚል የ225 ሚሊዮን ዶላር ተጨማሪ ድጋፍ ለቀዋል። ይህ ቀደም ሲል ለ64 ሀገሮች ከተላከው 274 ሚሊዮን ዶላር በተጨማሪ የሚወጣ መሆኑን የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለጋዜጠኞች ተናግረዋል። ይህ ድጋፍ በዚህ ወረርሽኝ ውስጥ የዩናይትድ ስቴትስ ያልተቋረጠ መሪነት መግለጫ አካል ነው ብለዋል የውጭ ጉዳይ ሚኒስትሩ። የዩናይትድ ስቴትስ ዓለም አቀፍ መሪነት ግን ጥያቄ ውስጥ ገብቷል ከሚሉ ተንታኞች መካከል የስልታዊና የዓለም አቀፍ ጥናቶች ማዕከል ባልደረባው ዳንኤል ራንድ እንዲህ ብለዋል። ዓለም አቀፍ ልዕለ ኃያል ሆነን መቀጠል የምንፈልግ ከሆነ ዓለም በዚህ ጊዜ እንደ አንድ ልዕለ ኃያል የሚጠብቅብን ኃላፊነት ይህንን ችግር መፍታት ነው። ዓለም አቀፉን የኮቪድ ችግር ፈቺዎች ተደርገን መወሰድ ይኖርብናል። ምክንያቱም እኛ ካላደረግነው ቻይና በደስታ ትገባበታለች፣ ትሞክረዋለች፣ ውለታውን ሁሉ ጠራርጋ ትወስዳለች ብለዋል። በሌላ በኩል ደግሞ በዓለም የጤና ድርጅት ዋና ዳይሬክተር ላይ የተናፈሰው ዘረኛ አስተያየት የመነጨው ከታይዋን ነው የሚል ክስ የደሴቱን መሪዎች በእጅጉ እንዳበሳጨ ተሰምቷል። ለአንድ ወር ለቆየ ጊዜ ከተካሄደው ዘመቻ ጋር የታይዋን የውጭ ጉዳይ ሚኒስቴር እንደተቀናጀ ዶክተር ቴድሮስ አድሃኖም ዛሬ ወቀሳና ክስ ቢያሰሙም የውጭ ጉዳይ ሚኒስቴሩ ግን በአባባላቸው እጅግ በጣም ማዘኑን ተናግሯል። ክሳቸውን መሰረተ ቢስ ሲል አጣጥሎታል። እኛ የበሰልን እጅግ የላቁ ውጤቶችን ያስመዘገብን የተራመድን ዲሞክራሲያዊ ሀገር ነን፣ በዓለም የጤና ድርጅት ዳይሬክተር ላይ በግል ጥቃት ለመክፈት ህዝባችንን አላነሳሳንም፣ ዘረኛ አስተያየቶችንም ጨርሶ አላነሳንም ብሏል የውጭ ጉዳይ ሚኒስቴሩ ዛሬ ባወጣው መግለጫ። በነገራችን ላይ ታይዋን እዚያው ቻይና ዳርቻ ላይ ሆና ለኮሮና ቫይረስ የተጋለጡባት 379 ሰዎች በኮቪድ-19 የሞተባትም 5 ሰው ብቻ በመሆኑ ብዙዎች እያደነቋት ነው። በቻይና ተጽዕኖ ምክንያት የዓለም የጤና ድርጅት አባል እንዳትሆን ተደርጋለች እየተባለ እየተዘገበም ነው። ሰሎሞን አባተ ነኝ። በኮቪድ-19 ምክንያት ከቤት እየሰራሁ ነው። ዋሽንግተን ዲሲ ዋተርፍሮንት።
የዜናና የትንታኔው መጽሔት የሚስተናገድበት ክፍለ ጊዜ ተጠናቀቀ። ሰለሞን አባተን ለዘገባው እናመሰግናለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ወደ ተከታዩ ዘገባ እንለፍ። በየዓመቱ በሚያዝያ ወር ሁለት በዓለማችን የተፈጸሙ ዋና ዋና የዘር ፍጅቶች ይዘከራሉ። አንደኛው እንደ አውሮፓውያን የዘመን አቆጣጠር በ1994 ዓመተ ምህረት የተፈጸመው የሩዋንዳው የዘር ማጽዳት ዘመቻ ሲሆን ሌላኛው ከአንድ ምዕተ ዓመት በፊት በአርሜኒያ የተፈጸመው ነው። የሩዋንዳውን እልቂት አስመልክቶ የተነገሩ የምስክርነት ቃሎች ያጠኑ ሁለት ባልና ሚስት የታሪክ አጥኚዎች የጻፉትን መጽሐፍ ለንባብ አብቅተውታል። ማይክ ኦስሊቪያን ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
ከ26 ዓመታት የኋልዮሽ ወስዶ ከዚያ አስከፊ ግፍ ከተፈጸመበት ደጃፍ የሚያደርስ የፍጥነት ጉዞ ነው። በጅምላ ግድያዎቹ ወላጆቻቸውን ያጡ አሊያም ባል ወይም ሚስታቸውን በነፍሰ ገዳዮች ጥቃት የተነጠቁ ብዙዎች ዛሬ በሕይወት በተረፉ ሌሎች የቤተሰብ አባላቶቻቸው መኖር ነው የሚጽናኑት። በጥቂቱ ወራት ዕድሜ ውስጥ ብቻ 800 ሺህ ሩዋንዳውያን የተጨፈጨፉበት ያ ዘግናኝ ክስተት 3 አስርታት ሊደፍን ተቃርቧል። በጊዜው በመካሄድ ላይ በነበረው የእርስ በርስ ጦርነት መሃል ነው አብላጫ ቁጥር ካላቸው ሁቶች መካከል የሆኑ ጽንፈኞች ፊታቸውን አናሳ ቁጥር ወዳላቸው ቱትሲዎችና የጽንፈኝነትን መንገድ ወዳልተቀበሉ ሁቶች ያዞሩት። የጥፋት እጃቸውንም አነሱ። እንዲህ ነበር የጀመረው። እንደአውሮፓውያን የዘመን አቆጣጠር ሚያዝያ 6994 ዓመተ ምህረት የሩዋንዳው ፕሬዚዳንት ጄቬኔል ሃቪየር ማና የተሳፈሩበት አውሮፕላን ከምድር ወደ ሰማይ በተወነጨፈ ሚሳይል ተመቶ ወደቀ። በማግስቱም ሚያዝያ 7994 ዓመተ ምህረት የታጠቁ ሚሊሻዎች ዛሬ በዘግናኝ እልቂትነቱ በታሪክ ወደር ያልተገኘለትን አፍሪካውያን በአፍሪካውያን ወንድሞቻቸው ላይ ያደረሱትን ፍጅት ሀብለው ጀመሩ። ከሩዋንዳ ቤተ መጽሐፍት የተገኘ የቴሌቪዥን ቃለ ምልልስ ቅጂ እንደ አውሮፓውያን የዘመን አቆጣጠር በ2009 ዓመተ ምህረት የዛሬ 11 ዓመት ግድም በጊዜው የገጠማቸውን ሁኔታ ያስረዱ ለመቶ ቀናት ከዘለቀው የጅምላ ግድያም የተረፉ አንድ ሩዋንዳዊ ትውስታዎች ያን ጥቃት ለማድረስ ያገኙትን መሳሪያ ይዘው የመጡት ሰዎች በረሮች ናቸው፣ ግደሏቸው የሚል ንግግር ያሰሙ ነበር። አብዛኞቹም የቤተሰባቸው አባላት እንደርሳቸው ከግድያ ጥቃቱ ለመትረፍ አልታደሉም። ዛሬ በካሊፎርኒያ ክፍለ ግዛት በምርምርና ጥናት ሙያ የተሰማሩትና ከዚያ እልቂት በተአምር እንደተረፉ የሚናገሩት ሩዋንዳዊ ይህን እርሳቸው ያደረጉትን የመሰሉ ቁጥራቸው 260 የሚደርስ ከፍጅቱ የተረፉ ቱትሲዎችና ጽንፈኝነትን እምቢ ያሉ ሩዋንዳውያን የሰጧቸውን ቃለ ምልልሶች በቅርበት መርምረዋል። እናም ያን ክፉ ጊዜ ታሪክ የሚያስረዳ መጽሐፍ ጻፉ። ዶናልድ ሚለር ይባላሉ። በደቡባዊ ካሊፎርኒያ ዩኒቨርሲቲ ነው የሚሰሩት።
Survivors told us that in some instances they were actually the godparents.
አንዳንዱም የገዛ ልጆቻችንና የክርስትና ልጆቻችን የሆኑ ወዳጆቻችን ናቸው። በጊዜው መንግስቱ የሰጠውን ትዛዝ ተቀብለው ሊገሉን እንደመጡ ማመን አልቻልንም ሲሉ የነገሩን ከልቂቱ የተረፉ ወገኖችም አሉ ይላሉ ዶናልድ ሚለር። ማህበረሰብ የተጋመደበት ድር የተበጣጠሰበት ነበር ይላሉ ሚለር አክለውም። በዚያ በቀደመ ቃለ ምልልሳቸው ለምሳሌም በጊዜው ሚጢጢ ህፃን የነበረች ዛሬ ሙሉ ሰው ናት፣ በዚያ ምንንም መረዳት በማትችልበት ጨቅላ እድሜዋ እናቷ በጥይት ተደብድባ ስትገደል ተመለከተች። ቆንጨራ ይዘው የወጡ ሌሎች እርሷንም በተራ ሊገድሉ ከሰነዘሩት ጥቃት ተርፋ ከሚያሳድዷትም ለማምለጥ ለወራት ከቦታ ቦታ ስትባዘን ቆየች ሲሉ ሚለር የባለታሪኮችን ገጠመኝ ዋቢ አድርገው ይተርካሉ። በምርምርና ጥናት ስራዎች የተሰማሩት ባልና ሚስት ካሁን ቀደምም ከመቶ ዓመት በፊት በአርሜኒያ ከተፈጸመው መሰል የዘር ማጽዳት ግድያ የተረፉ አርሜኒያውያንን የምስክርነት ቃል መሰረት ያደረገ ሌላ መጽሐፍም ደርሰዋል። በዚያም ታሪክ ቁጥራቸው 1 ሚሊዮን ተኩል የሚደርሱ አርሜኒያውያን በቱርኩ የኦቶማን አገዛዝና በተከታዮቻቸው በተቃጣ ጥቃት ተፈጅተዋል።
Both of my parents went to the genocide. They both survived.
My father was a soldier. 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 በእናቴ ወገኖች በኩል ከፊሉ ሲገደሉ ደግሞ ከፊሉ በህይወት መትረፍ ችለዋል ያሉት ሎሬና ሚለር ናቸው። በእነኚህ ዘግናኝ ግድያዎች ወቅት አንዳንድ የሁቱ ጎሳ አባላት የሆኑ ሰባኪዎች ሳይቀሩ ግድያውን በማስቆም ፋንታ ይበልጥም ፍጅት እንዲከተል ገዳ ገዳዮቹን ሲያበረታቱ ተስተውለዋል። በዚያ አሰቃቂ ሂደት ውስጥ ላለፉ ሰዎች ገዳዮቻቸውን ይቅር ማለት ቀላል ጉዳይ አይደለም የሚሉት ተመራማሪዎች የዚያ ፍጅት ምስክር በመሆን ከግድያው በተአምር የዳኑ ያዩ የተመለከቱት የጭካኔ ድርጊት ካደረሰባቸው የአእምሮ ጠባሳ ከታከሙ በኋላም የመጀመሪያው እርምጃ ታሪካቸውን መናገር መሆኑን በየፊናቸው አብራርተዋል።
That was extremely important. And it continues at an economic level. It also continues
የኑሮ አቅምና የኢኮኖሚ ይዞታ የሚተው የህሊና ቁስል እንዳመረቀ ዘንድ የሚቀጥል ያስረዱት ጻፊው ዶናልድ ሚለር ናቸው። አገሩ ማንንም ይሁን የት የጥላቻ ምልክቶች ታዲያ ሊመጣ የሚችል አደጋ ማስጠንቀቂያ ምልክቶች ናቸው ሲሉ ያክላሉ ሚለር። ባለቤታቸው ሎሬና ሚለርም በዚህ ይስማማሉ። ሲሻ በሆነ ቡድን ሐሳብ ማምለጫ የምታደርገውንም ፈልግ በራሳቸው በትስዮች ምክንያት ነው የሆነውን በል አርሜኒያውያን በጅጉ በመገስገሳቸው የተቀሰቀሰ ነው ለትልም ትችላለህ በሌላው የምታሳብበት ቡድን ካለ ያ ግን ምንጊዜም አደጋ መኖሩን የሚጠቁም ምልክት ነው ያሉት ሎሬና ሚለር። ከግድያዎቹ የተረፉ የጦር ሠራዊት አባላትና ብዛት ያላቸው በጊዜው እልቂቱን ሸሽተው የተሰደዱ እናም አሁን በከፍተኛ ቁጥር ወደ አገራቸው ሲጎርፉ ፍጅቱ እንዳበቃ የተከተለውን የሚያሳዩ እንቅስቃሴዎች በከፊልም ቢሆን መጪውን ከባድ ፈተና የሚጠቁሙ ናቸው። እንደ ጥናቱ ባለሙያዎች እይታ እንደ ሸክላ ከተቀመጠበት ወድቆ በትንትን ያለውን የነገሮች መንሻና የህይወታቸውን ሽሮፍራፊዎች እንደ መገጣጠም፣ እንደ መልቀም፣ እንደ መስፋትና እንደ መጥቀም ያለ ስራ የሚጠብቅ እናም ያ ስራ ለሶስት አስርታት ዘለቀ። ወደፊትስ ማን ያውቃል?
በድሬዳዋ የአትክልት ውጤቶችና የጫት ግብይትና አጠቃቀም የኮሮና ቫይረስ ከመከሰቱ በፊት ከነበረው እንብዛም ለውጥ ያልታየበት ነው ተብሏል። የህብረተሰብ ጤና ኢንስቲትዩት ህብረተሰቡ የአትክልት ውጤቶችን በጥንቃቄ እንዲጠቀም፣ ጫትንም ቢቻል እንዲተው፣ ካልሆነ ግን እንዲያጥብ መክሯል። አስተዳደሩ የግብይት ስርዓቱ ይሻሻላልም ብሏል። አዲስ ቸኮል ተጨማሪ አለው።
በድሬዳዋ የኮሮና ወረርሽኝ መከሰትን ተከትሎ ታክሲዎች አገልግሎት አቁመዋል። አብዛኞቹ ሆቴሎችና ቡና ቤቶች ተዘግተዋል። ወደ ከተማዋና ከከተማ ውጭ የሚደረግ የህዝብ ትራንስፖርትም ቆሟል። አሸዋና ታይዋን የሚባሉ ሁለቱ ግዙፍ የገበያ ስፍራዎችም ተዘግተዋል። የህዝቡ እንቅስቃሴ በእጅጉ ቀንሷል። በኮሮና ወረርሽኝ ምክንያት እንብዛም ለውጥ ያልታየበት ዘርፍ ቢኖር የእህልና አትክልት ሽያጭ የሚካሄድበት የቀፊራ ገበያና የጫት ተራ ንግድ እንቅስቃሴዎች ናቸው። በሁለቱም ቦታዎች ተጠጋግቶና ተጋፍቶ መግዛቱ እንዳለ ነው። ወይዘሮ ዙፋን የአትክልት ወይም ኩድራ ገበያ ወደ ሆነው ቀፊራ ጎራ ብለው ነበር።
ሁሉ ነገር እንደ ድሮ ነው። የሚጋፋውም ህዝቡ እንደዛው ነው። ተራራቁ የሚባለው ነገር እንጃ ቀፊራ ገበያ አይመስለኝም እኔ። ምክንያቱም ኩድራ ቦታም ብትል ታክሲ የለም። በርግጥ ግን የሰው እንቅስቃሴ እንደዛው ነው። የተገደበ ነገር የለውም።
ወይዘሮ ዙፋን እሳቸው ሰላጣ ሲሰሩ ቲማቲምና የሰላጣውን ቅጠል ከማጠብ ባሻገር ባቸቶ እንደሚያጸዱት ይናገራሉ። ሌሎች የሰፈራቸው ሰዎች ግን የእርሳቸውን ጥንቃቄ ማድረጋቸውን እርግጠኛ አይደሉም። በህብረተሰብ ጤና ኢንስቲትዩት የኮሮና መከላከል ዘርፍ አስተባባሪ የሆኑት አቶ መስፍን ወሰን ግን ህብረተሰቡ በአትክልት አጠቃቀም ረገድ የሚያደርገው ጥንቃቄ ላቅ ያለ መሆን አለበት ባይ ናቸው።
መጀመሪያውን ነገር ምንድነው? ምግብ ከማዘጋጀታችን በፊት እጃችንን መታጠብ መቻል አለብን። ምግብ ጋር ንክኪ ካለን እጃችንን ታጥበን ስናረግም በተለያየ ምክንያት ንክኪ ሊኖር ስለሚችል የበሰሉ ምግቦችን መመገብ፣ የበሰሉ ወይም ከንክኪ የጸዱ ምግቦችን መጠቀም ያስፈልጋል ማለት ነው። በጥሬ መልክ የሚመገቡ የምግብ አይነቶች ካሉ ደግሞ በአንድም በሌላም መንገድ በእጃችን ንክኪ ልናረግ ስለምንችል እነሱን ማከም ያስፈልጋል ማለት ነው። አንደኛ እጃችንን መታጠብ አንዱ የመጀመሪያ ፕራዮሪቲ ሲሆን፣ ሁለተኛ ደግሞ ግብ በምናዘጋጅበት ጊዜ ንክኪ ሊፈጠር ስለሚችል ያንን የበሰለ ግብ መመገብ፣ በዚህ በጥሬ እንትን የሚሉ ማከም ይቻል።
በምን መልኩ ነው አሁን ይሄ ማከም ላይ? ለምሳሌ ሰላጣ ለመመገብ ቲማቲም፣ ሰላጣ ቅጠልና ሽንኩርቶች ግን አቼቶ ወይም ሎሚ ሊያክመው ይችላል ወይስ
100% አያስተማመንም? ስለዚህ በሳል የሆኑ ምግቦችን መመገብ አንደኛ፣ ሁለተኛ ደግሞ በተቻለ መጠን እጃችንን ታጥበን እነዛን ምግቦች ማፍሰል ያስፈልጋል። ሌላው ደግሞ እነዛንም በሎሚ ኬሚካሎች አጥበን መጠቀም ያስፈልጋል ማለት ነው።
በድሬዳዋ ብዙም ለውጥ የማይታይበት ሌላኛው ዘርፍ ጫት ነው። በአንዳንድ የሀገሪቱ አካባቢዎች ለምሳሌ በትግራይ ክልል ሙሉ በሙሉና በአማራ ክልል አንዳንድ አካባቢዎች የጫት ግብይትን ከልክለዋል። ሶማሊያም ከኬንያ ወደ ሀገሯ የሚደረጉ በረራዎችን በመከልከሏ ኬንያ በቀን 250 ሺህ ዶላር ታገኝበት የነበረው የጫት ሽያጭ እንደቆመባት ሚዲያዎቹ ዘግበዋል። ድሬዳዋ ላይ ግን በግብይትም ሆነ በአጠቃቀሙ ላይ እምብዛም ለውጥ እንደሌለ ነው ተጠቃሚዎች የሚገልጹት። አቶ አብርሃም ከተጠቃሚዎች አንዱ ነው።
አሁን ለምሳሌ እዚህ አሁን ከኋላ ጫት የሚገዙ ሰዎች አሉ። በጣም ተፋፍገ ነው እየገዙ ያሉ። ለተላል መቼ ሊሆን ይችላል ምታስባ ጫት ጥቅም አለ? ጫት ውስጥ ለአስተላልፍ ይችላል ብለህ ታስባለህ?
ገምታለሁ። ግን
ምን ታደርጋለህ? ምንጋርገ
አሁን እዚህ ጋር ምን ማለት ጥንቃቄ ያለው አይመስለኝም።
አጥበ ነው የምትጠቀመው? ለምሳሌ አንተ በምንበኩል
ያጥዳ
የጫት ግብይት ስርዓቱ መቀራረብና ግፊያ የበዛበት ከመሆኑ አንጻር ለኮሮና ቫይረስ መተላለፍ መንስኤ ሊሆን እንደሚችል አቶ አብርሃም ይሰማዋል። ተጠጋግቶ ሲቅሙ መዋላቸውም ለመተላለፍ መንስኤ ሊሆን እንደሚችል እንዲሁ ይሰማዋል። የጫት ቅጠል በራሱ ቫይረሱን ሊያስተላልፍ ስለመቻሉ ግን እርግጠኛ አይደለም። የህብረተሰብ ጤና ኢንስቲትዩቱ አቶ መስፍን ጉዳዩ በጥልቀት የተጠና ባይሆንም ከቫይረሱ ተፈጥሮ አንጻር ግን ታሳቢ ሊሆኑ የሚገባቸው ነገሮች አሉ ይላሉ።
በመጀመሪያ ደረጃ ጫት መቃም ለኮሮና ቫይረስ ብቻ ሳይሆን በአጠቃላይ ለጤና ጉዳት ነው። አጠቃላይ ስናየው ጥቅም የለውም። ሁለተኛ ለኮሮና ቫይረስ ጫት ያጋልጣል የሚለውን ስናይ እንደ ማንኛውም ፊት ቫይረሱ ሊኖርበት የሚችል ማስተላለፊያ መንገዶች ቅድም በተለያዩ ቦታዎች ላይ ቫይረሱን የመቆየት ፕሮባብሊቲ አለው ስለሚባል ጫቱም አንደኛው መንገድ ሊሆን ይችላል። ስለዚህ ቫይረሱ በጣም ምቹ የሆኑ ቦታዎች ላይ እስከ 3 ቀን ሊቆይ ይችላል። በተለይ ብረት ጥባታማ ቦታ ላይ እስከ 3 ቀን ከዚያም በታች ሊቆይ ይችላል። ቀዝቃዛ አየር ስለሚፈልግ ማለት ነው። ስለዚህ ጫቱ ኤግዛክትሊ ምን ያህል ሰዓት እንደሚቆይ በጥናት መረጋገጥ ቢኖርበትም ነገር ግን የመቆየት ፕሮባብሊቲ ከፍተኛ ነው ብለን እናምናለን። ስለዚህ ኮሮና ቫይረስ የያዘው ሰው በተለያየ ምክንያት በእጁ ኮንታሚኔት ስለሚሆን ያንን ጫት ጋር ንክኪ ካለው ጫቱን ደግሞ በሌላ ሰው ንክኪ ካለ የመተላለፍ አቅሙ ከፍተኛ ሊሆን ይችላል ማለት ነው እና ስለዚህ አጋላጭ ይሆናል የሚለው ጥርጥር የለውም ሊሆን ይችላል። ስለዚህ እንዴት እንከላከለው ሲባል አንደኛ ሰው እነዚህን አጋላጭ የሆኑ ነገሮችን መቀነስ መቻል አለበት። አንደኛ ባይቃም ጥሩ ነው የሚለው የመጀመሪያው ፕራዮሪቲ ነው። ሁለተኛ ደግሞ ካልተቻለ ደግሞ እንትኑን ራሱ ጫቱን በማጠብ መጠቀም ሊሆን ይችላል። ግን እኔ ቶታሊ መመክረው እንደ ጤና ባለሙያ ጫት ባይቃም ይመረጣል።
የድሬዳዋ አስተዳደር በተለምዶ ጫትራ የሚባለውን ዋነኛ የጫት መሸጫ ቦታ ሰፋ ወዳለ አካባቢ ሊያዘዋውር ማሰቡን የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ አስታውቀዋል። የአትክልት ሽያጭም ቀፊራ ማዕከል ከማድረግ ይልቅ በየሰፈሩ ንዑስ ገበያዎች እንደሚበረታቱ ነው የሚናገሩት። በአጠቃቀም ረገድ ሊደረጉ ስለሚገባቸው የጥንቃቄ እርምጃዎች ግን አስተዳደሩ እስካሁን ምንም አላለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በኮሮና ቫይረስ ዘመን የድንገተኛ ሕክምና ክፍልና ሐኪሙ ተከታዩ ከድንገተኛ ሕክምና አገልግሎት ባለሙያ ጋር የተካሄደ ቃለ ምልልስ ነው። ዶክተር ዳዊት በቀለ ይባላሉ። አሉላ ከበደ ነው ያወያያቸው። ለየት ያለውን ሁኔታቸውን ጨምሮ በርካታ የጤናና የህይወት ጉዳዮች ላይ ካተኮረው ዘለግ ያለ ወጋቸው ወደ ታሪኩ መነሻ የሚወስደውን የመጀመሪያ ክፍል እንሆ።
ዶክተር ዳዊት በቀለ አሁን ባሉበት ሁኔታ ውስጥ ሆነው ይህን ውይይት ለማድረግ በመፍቀዶ ከልባ አመሰግናለሁ።
እኔም አመሰግናለሁኝ ይህን እድል ስላገኘ።
በወትሮው ዘይቤ ከሐኪም ወይም ሌላ የህክምና ባለሙያ ጋር የምናደርገውን አይነት የህክምና ትንታኔ ወይም ማብራሪያ የሚሰጥበት ቃለ ምልልስ አይደለም። እስኪ ወደዚያ ዝርዝር ከመዝለቃችን አስቀድሞ ራሱን ለአድማጮች ያስተዋውቁልኝ፣ የሚኖርበትን ቦታና ልዩ ሙያውን ጨምረው።
እሺ አሉላ፣ ከስቶኮልም ወደ 1600 ኪሎ ሜትር ወደ ሰሜን ራቅ ብሎ ኡሚዮ በሚባል መካከለኛ ከተማ ውስጥ ነው የምኖረው። ወደ 120,000 ሰው የሚገኝበት ነው። እዚህ ሀገር እንግዲህ ወደ 25 ዓመት ሊሆነ ነው ከመጣሁኝ። 20 ዓመት ያሳለፍኩት በህክምና ውስጥ ነው። ወጣቶኝ ነኝ መጣውት እና አሁን የምሰራው በተለይ በኢመርጀንሲ ውስጥ ነው። የቤተሰብ ወይም ፋሚሊ ሜዲሲን እና የኢመርጀንሲ ሜዲሲን ስፔሻሊስት ሆኜ ነው የምሰራው።
ለትውውቁም አመሰግናለሁ ዶክተር ዳዊት። ቀደም ብዬ ጠቆም እንዳደረግኩት ለየት ያለ አጋጣሚ የፈጠረው ከወትሮም የተለየ ቃለ ምልልስ ነው። ዛሬ ሐኪሙ ህመምተኛ ሆኖ ለየት ባለ ሁኔታ ውስጥ ነው እና ያገኘሁት። እርግጥ እንደ ማንኛውም ሰው የህክምና ሰዎችም መታመም የዕለት ተዕለት አጋጣሚ ነው። ታዲያ ለየት ያለ የሚያደርገው ለዚህ ቃለ ምልልስ የሚያበቃን እንድንወያይ የሚያደርገን ምክንያት በዚህ ሰዓት ዓለምን እያሳሰበ ብዙዎችንም ለህመም እየዳረገ ላለው የኮሮና ቫይረስ መጋለጡ በምርመራ ከተረጋገጠ ጥቂት ቀናት ተቆጥረዋል። ከእርሶ ጤንነት ሁኔታ እንጀምር። ስንተኛ ቀን ላይ ነው ያሉት? ለመሆኑ የጤንነቶ ይዞታ ምን ይመስላል?
እሺ፣ እንግዲህ ይሄ ኮቪድ-19 ከመጣ በኋላ ሁላችንም በተለይ በድንገተኛ ክፍል የምንሰራ ሐኪሞች፣ ነርሶች እና ረዳቶች ለዚህ ነገር እየተዘጋጀን ነበር። እንደ አጋጣሚ ሆኖ በሽተኞች በሚመጡበት ጊዜ ኮቪድ-19 ይሁን እዚህም በሽተኞችም አሉኝ፣ ግን ከበሽተኞቹ ቀጥታ ይሁን ወይም ሳናውቅ ለሌላ ነገር ትሪት የምናደርጋቸው በሽተኞቹን አላውቅም። እንግዲህ ከነሱ ይመስለኛል ያዘኝ። ባለፈው ሳምንት ላይ ነው፣ ከአንድ ሳምንት በፊት ትንሽ ተኩሳት፣ የጉሮሮ መቁሰል፣ ራስ ምታት፣ ቁርጥማት እዚህ የመሳሰሉ ነገሮች በአንድ ላይ ተከሰቱ። በዚህ ምክንያት እንግዲህ 2-3 ቀን ሲቆይ እየጠረጠርኩ መጣሁኝ። አሁን ልክ አንድ ሳምንት ሆኖኛል። ያው እንግዲህ ይሄ ነው የሚባል መድኃኒት ለጊዜው ሞስድ የለም፣ ከፔን ኪለር የማስታገሻ ነው በስተቀር። አሁን
ዶክተር ዳዊት ቀደም ብሎ እንዳጫወቱም ለቫይረሱ መጋለጦ በላብራቶር ምርመራ ከተረጋገጠ አንድ ሳምንት ሞላው። በዚህ ባሳለፉት ሳምንት ውስጥ የነበረውትን ገጠመኞች ዘርዘር አድርገን መልከት እናድርግ እስኪ። ወዲሁም አድማጮች የዚህም በሽታ ጠባይና ተፈጥሮ በተጨባጭ እንዲያዩ በቅርበት እንዲረዱ ያግዛል። በእነኛ የህመሙ ምንነት ባላወቁባቸው 2-3 ቀናት ጊዜ ውስጥም ያደረጓቸውን ወይም የነበሩትን ገጠመኞች እና ለህመሙ መጋለጦን እንዳወቁ የወሰዷቸውን እርምጃዎችም ጨምረው ያጫውቱን እስኪ።
የአይነት ሁኔታ በሚከሰትበት ጊዜ መቼስ እንደ ማንኛውም ሰው እንጠረጥራለን። በጣም የበለጸገ ሀገር ነው እና ትልቁ ጥንቃቄ ሐኪሞችንም እንዲሁም የጤና ሰዎችንም ጭምር መጠበቅ ነው እና በቂ የሆነ ማስክም የእጅ ጓንቶችም የሚያስፈልጉንን መከላከያ ሁሉ እናደርጋለን። ከዛም አልፎ ግን አውቀንም ሆነ ሳናውቅ መጋለጣችን የታወቀ ነው እና ትልቁ ነገር ምንድነው? አንድ ሰው እንደ ሐኪም እንደ ጤና ባለሙያ ከታመመና ካላወቀ ራሱም ይጎዳል፣ ደግሞ ለሌላ ለጤነኛም ያስተላልፋል። ይሄ ነገር በገጠመኝ ጊዜ ሰውነቴ ትኩሳት በጣም ከባድ አልነበረም፣ ወደ 38.5 ዲግሪ ሴልሺየስ ነበር። ራስ ምታት ግን ከመጠን በላይ ነበር። በቃ በፊት 2 አልቬዶን ወይም ፓራሲታሞል 3 የሚሻለኝ፣ ግን የዚህን ጊዜ በጣም ነው የተሰማኝ እና ሰውነቴ ሁሉ እንደ ማንኛውም ቀላል ጉንፋን አልነበረም እና የግድ እንደዚህ በሚሆንበት ጊዜ 1-2 ቀን አረፍኩኝ እና እዚሁ ሆስፒታል ውስጥ ተጋላጭነታችንን ስለሚያውቁ ምርመራውን ማድረግ ቻልኩ እና ኮቪድ-19 ሲባል እንደ ትኩሳት፣ ራስ ምታት፣ የትንፋሽ ማጠር እንደዚህ ነው። አንዳንድ ጊዜ ደግሞ ምንም ባልጠበቅነው መንገድ ይገለጻል እና እዚያ ምክንያት ያው ማወቄ ለእኔም ለበሽተኞች እንድጠነቀቅ እንደገና ደግሞ ያው በአሁኑ ጊዜ በሽታው ጋብስ ኪልልኝ ድረስ እረፍት በመውሰድ ላይ ይገኛለሁኝ።
ቀደም ብሎ ዋና ዋናውን የህመም ምልክቶች ማዛመድ እንደጀመሩ
ምንም እንኳን የታወቀ በምርመራ የተረጋገጠ ህመምተኛ መነሻ ባያደርጉ ሊያዙ የሚችሉበትን ሁኔታ ስለዚህ ተጋልጬ የሆነው የሚለውን ጥርጣሬ ተደርጎ አስፈላጊውን እርምጃ ወሰዱ። በቀናት ውስጥ የሚመጡት የህመም ስሜቶች ተለዋዋጭ እንደመሆናቸው አንዳንድ ጥናቶች ትኩሳትና ሳል የሚታይበት የህመም ሁኔታ በተለይ በቻይና የተደረጉ ጥናቶች 5ኛው ቀን አካባቢ ያ የትንፋሽ ማጠራቅታ እንደሚጀምር፣ በ7ኛው ቀን ላይ እንደሚበረታ ላይ ተመሳሳይም ባይሆን በሂደት ውስጥ በቀናት ውስጥ ምን አዩ?
እኔ በዚህ ያስተዋልኩት ቫይረሱ ከአገር አገር ትንሽ ራሱንም ወደ መቀየር እንዳመጣ እኛ አሁን በብዛት የምንመለከተው 9ኛው፣ 10ኛው፣ 11ኛው ቀን ላይ ነው። አሁን የብሪታንያው ጠቅላይ ሚኒስትርን አሁን ስንመለከት 10ኛው ቀናቸው ላይ ነው ወደ ኢንቴንሲቭ ኬር ዩኒት የገቡትና እኔ በተለይ ትኩሳት ብዙ አልነበረኝም። ቁርጥማትና ራስ ምታት ነው፣ ደረቅ ቁስል እንዳለ ነው። እና በዚህ ምክንያት እንደውም አሁን እየቆየው ስመጣ ነው እያሰብኩ የመጣሁት። እና እንግዲህ ሰባተኛው ቀን ላይ ነኝ፣ ምናልባት ዘጠነኛ አስረኛው ቀን ላይ ይሄ ይብስ ይሆን እያልኩ ትንሽ አስባለሁኝ። እና ዋናው ቫይረሱ የመጀመሪያውን ሳምንት ላይ ሰውነታችን ተቋቁሞት ሁለተኛው ላይ ምናልባት ጉልበት ፈታ ሲል እንግዲህ ይብስ እንደሆነ ይሄ አንዱ ነገር ሊሆን ይችላል። ግን እስካሁን ደህና ነኝ ይመስገነው። በዚህ ላይ
በጣምም ሳይጠናቦት ወደ ሙያውም ተመልሰው ብዙዎችን እንደሚረዱ ተስፋ አድርጋለሁ እንደሚሻሉት በዛ ስሜት ማውራዋል ነው። ገፍተን ግን ይህ ብዙዎችን የሚያስጨንቅ ምም እንደመሆኑ ታካሚም ታካሚም ሆነው በሁለቱም እየተመለከቱት ነው። እና ይሄ የገለጹት የህመም ምልክት ሀገር ሀገር መለያየቱን አንድ ሌላ ጥናት ዋቢ እናድርግና የእርስዎን ትንታኔ እንውሰድ። እዚህ በዩናይት ስቴትስ የሚገኘው ሜዮ ክሊኒክ ያደረገው ጥናት በስምንተኛው ቀን አካባቢ ይሄ አጣዳፊ ትንፋሽ የማጠር እና አርድስ የሚባለውን ነው በአማርኛ ለመመለሱ እየሞከርኩ ያለሁት ያን ትንፋሽ የሚያሳጥረውና ሰቅዞ የሚይዘውን የህመም ስሜት በስምንተኛው ቀን አካባቢ ያያሉ ይላል። ዘጠነኛና አስረኛው ቀናት ያ ሁኔታ ተባብሶ የሚሄድበትን ሌሎች ጥናቶች እንዲሁ ይናገራሉ። ነገር ግን የሁሉም አንድ አይደለምና ምልክትም ሳይኖር የጠና ህመምም ሳይኖርባቸው የሚወጡ ሰዎችም አሉና እስኪ በእርሶ ሁኔታ ውስጥ አሁንም ገፋ አድርገው ያዛምዱ።
አድማጮች፣ አሉላ ከድንገተኛ ህክምና ባለሙያው ከዶክተር ዳዊት በቀለ ጋር የጀመረው ወግ አላበቃም። ተከታዩ በሌላ ፕሮግራም ይቀርባል። በተለይም ህመሙ በዕለት ተዕለት ሂደቱ የሚያስከትላቸውን የህመም ስሜቶች እና በሰውነት ላይ የሚያመጣቸውን ለውጦች ጨምሮ ዘለግ ያለውን ተከታታይ ውይይታቸውን በድረ ገጻችን እና በፌስቡክ ገጻችንም ላይ ታገኙታላችሁ። የኮሮና ቫይረስ የተቀሰቀሰባት ቻይና በበሽታው የተያዙ ሰዎች ቁጥር መቀነሱ ከነበረው ከፍተኛ ስጋት መውጣቷም እየተነገረ ነው። ሆኖም ግን የቫይረሱ ስጋት ቢቀንስም ከውጭ አገራት የሚመጡ ዜጎችን መፍራት ተጀምሯል። ይህ ፍርሃት አድጎም አፍሪካውያን በተለየ መልኩ የማግለል ወደ ገበያ ቦታዎች እንዳይገቡ፣ የሆቴል አገልግሎትም ሆነ ቤት እንዳይከራዩ እየተከለከሉ ይገኛሉ ተብሏል። ይህ የመጤዎች ጥላቻ በመባል የሚታወቀው ዜኖፎቢያ መከሰቱን በቻይና የኢትዮጵያ አምባሳደር የሆኑት አምባሳደር ተሾመ ቶጋ አረጋግጠዋል። ዘገባው የኤደን ገረመው ነው። አምባሳደር ተሾመ ቶጋ ከሚያብራሩበት ይጀምራል።
ሪፖርት የተደረጉ እኛን የሚደርሱ መረጃዎች አሉ። ይሄ ብቻ ሳይሆን በተለይ ጓንጆ የሚባል ከተማ የተለያዩ አፍሪካውያን እንደዚህ ደርሶብናል የሚል በዩቲዩብ በሶሻል ሚዲያ የሚደርሱ ሪፖርቶች፣ እንደዚሁም ደግሞ ለቤጂንግ ላሉ ኤምባሲዎች ቆንስላ ጽህፈት ቤት ያላቸው ከሆነ ለቆንስላ ጽህፈት ቤቶች የሚደርሱ መረጃዎች አሉ። እነን በግል ኮንታክት ያደረገች ኢትዮጵያዊት አለች፣ እንደዚህ አይነት ችግር ውስጥ ነን የምል። ሁለተኛ ደግሞ ከቤት እንዲወጡ ተደርገናል፣ እንገለላለን፣ በዚህ አይነት ሀራስመንት ደርሶናል የሚሉ ጥቆማዎች ናቸው። እንግዲህ በዩቲዩብን በምንም የምናየው ፖሊሶች እንደዚህ ያደርጉናል፣ ከሆቴል ውጡ እንባላለን። አንዳንዶቹ ደግሞ ለ14 ቀን ኢብን እዚህ 6 ወርም ረዥም ጊዜ ከውጭ ሳንገባም ኳራንቲን ውስጥ እንድንገባ ይደረጋል የሚል ጥቆማ ነው እየደረሰ ያለው። እኛ ቆንስላ ጽህፈት ቤት አለን እና አምባሳደር ተፈሪ የቆንስላ ጽህፈት ቤት ኃላፊ ናቸው። በአብዛኛው ሪፖርቱ ወደ እሳቸው ጋር ነው የሚሄደው። ሬጠዋት ከውጭ ግንኙነት ቢሮ ዳይሬክተር ጀነራል ቀጠሮ እንዳላቸው ነግሮኛል። ከቀጠሮ በኋላ ውጤቱን ይነግርኛል። ይሄ በእኛ በኩል ኢትዮጵያንን በተመለከተ በደረሰ ጥቆማ መሰረት እያደረግን ያለነው ነገር ይሄ ነው።
ተማሪ ሄኖክ ጌታቸው ከውሃን መዘጋት አንድ ቀን ቀደም ብሎ ወደ ሌላ ግዛት ለአጭር ጊዜ በሄደበት ወቅት ውሃን መዘጋቷን ይገልጻል። ከዚህ ጋር ተያይዞ ቀድሞ ከውሃን በመምጣቱ ምክንያት ሰዎች ፓስፖርቱን እያዩ ይደናገጡ እንደነበረ አስታውሶ አሁን ደግሞ ማረፊያ ሆቴል ለመከራየት በሄደባቸው ቦታዎች በሙሉ አፍሪካዊ በመሆኑ ሰዎች እየፈሩ ሆቴል እንደከለከሉት ይናገራል። በዚህም ሳቢያ ከጓደኞቹ ጋር በሌላ ዩኒቨርሲቲ ዶርም ውስጥ ያለ ዩኒቨርሲቲው ፍቃድ እየኖረ እንደሆነ ይገልጻል።
ሲጀመር በግል ያጋጠመኝ ከመጀመሪያው ጀምሮ የውሃንም ተማሪ ስለሆን ብዙ ነገር ያው ፓስፖርቴን ሲያዩ የመደንገጥም ነገር አለ። አሁን ደግሞ ፓስፖርቴንም ባላሳይ
የፎሬነር ተማሪ በመሆኔ ሻዩ የመደንገጥ ነገር አለ። እዚህ ደግሞ ያለነው እስካሁን ውሃንም ክፍት ቢሆን እዚህ ያለነው ተማሪ እንድንወጣ ስቲል አልተፈቀደም እንጂ ከዚህ በፊት እዚህ ከመምጣት በፊት ሆቴል ስፈልግ ነበረ እና እንደኔ ሁሉ በሾችም እንደዚህ ጓደኞቼም እና ቻይናዎች ፖሊሶቹንም ቢያናግሯቸው ፍራት ስላልደረበት ሆቴል አይሰጧቸውም። ፖሊስም ቢደወል መፍት አይሰጥም እና እኔ እንደው በግሌ ሰው ስለማቅ አሁን ያለሁት አለ ቦታዬ ነው። ትምህርት ቤት አይደለም አሁን ያለሁበት ቦታ። የሌላ ሰው ትምህርት ቤት ነው። ኃላፊዎቹም አያውቁም እዚህ መሆኔን። ያው ጀስት ማውቀው እንደዚህ በጓደኝነት እንደዛ ነው። ትንሽ ችግር የሚኖር ይመስለኝ ነበር እና ብዙም አመቻ አይደለም። ያው በአሁኑ ሰዓት ያው ኬዞች ከውጭ የመጡ ብቻ ስለሆነ ያን ፍርሃት በማድረግ ነው። ከዚህ በፊት ግን ቻይኖችም ሆነ ፎሬነሮች ፍርሃታቸው ለሁሉም ሰው ከውሃን የመጣ ብቻ ነበር። ነገሩ ተቀይሮ ተገላቢጦሽ ሆኖ ያው ከውጭ የሚመጣ ኬዝ ብቻ ነው ብለው ብዙ ነገር ያው አፍሪካኖች ላይ ችግር እያመጡ ነው እና በአሁኑ ሰዓቱ አፍሪካኖች ጥሩ ሰዓት አይደለም። እኔ በግሌ ያው ፎሬነር ተማሪ በመሆኔ ሆቴል ስፈልግ ነበረ። ሆቴልም አሁን አስፈቃደኛ አይሆኑም። አስቸጋሪ ሱፐርማርኬት አንሰጥም፣ አንገዛም። አንዳንዶቹ ባስ ከሚገቡና ያው ሁሉም የወጡና ከባስ የወርዱና ፖሊስ የመጥራት ነገር ፎሬን አፍሪካዊ ጥቁር አለ በሽታ ይዘናል የሚል የመጉላላት ነገር አለ። በተለይ ግን ጓንዡ ከአፓርትመንትም በአስቸኳይ ለቀው እንዲወጡ ከሆቴልም ኳራንቲ ለ14 ቀን ካረጓቸው በኋላ ከሆቴልም አስወጥቷቸው መንገድ ላይ የሚተኙ።
አቶ ታደሰ ሶካም በቻይና ውቻን ግዛት ቸንዱ ከተማ ላይ የዶክትሬት ዲግሪያቸውን እየሰሩ ይገኛሉ። በአጠቃላይ በቸንዱ ያለ ሁኔታ ሰላማዊ መሆኑንና እሳቸውም በግላቸው ያጋጠማቸው ነገር አለመኖሩን ጠቅሰው የቡድን መልእክት መላላኪያቸው ላይ ግን አጠቃላይ የውጭ ሀገር ዜጎች በተለይም አፍሪካውያን ተማሪዎች ቅሬታ ሲያቀርቡ መስማታቸውን ያስረዳሉ።
የምኖረው ከግቢ ውጭ ስለሆንኩ እና ከቻይኖች ጋር ስለምኖር እኔ መግለል አለ ፐርሰናል አላጋጠመኝም። መገለል ማለት ነው ቆይቻለሁም 7 ዓመት ስለ አሁን ቅርብ ጊዜ አጋጠመ ተብሎ የሰማሁት ነገር ቀድሜ ማስተርስ ከሰራሁበት ከዩኤስሲሲ ተማሪዎች የሰማሁት ወደ ገበያ ቦታ ሲሄዱ ነው ያጋጠማቸው። እንዳይገቡ ተከልክለዋል። ገበያ ሙሉ ማለት ነው። ኢትዮጵያኖችም ነበሩ፣ ፓኪስታኖችም ነበሩ፣ የመኖችም ነበሩ። ኩሮች ብቻ አይደለም ለሁሉም ነው። ግን አንድ ቦታ ላይ አንደኛው ልክ ገና ሲሄድ የሆነ እቃ ለመጠየቅ ገና እቃ ይኑር አይኑር አይደል ሳይጠይቃል አይደል የለም ማለት ነው ሰምቻለሁ። እሱ እንደዛ አደርጋለሁ። አክቹዋሊ ኢምፖርትድ ኬዝ ናቸው አሉት። አሁን ቻይና ላይ አሁን አለም ላይ እየተሰራጨ ስለሆነ ቻይኖቹ አሁን በራሳቸው አስተሳሰብ እነሱ ንጹህ ናቸው። ከውጭ እየመጣ ስለሆነ ከውጭዎቹ ለመራቅ ነው አሁን እየተደረገ ያለው እና ተማሪ ደግሞ የተመለሰ ይመስላቸዋል። አሁን እነሱ ማስቡ የውጭ ዜጎች ስለማመጡብን ያንን ሰረት አድርገው ነው።
በቻይና የኢትዮጵያ አምባሳደር ተሾመ ቶጋ እነዚህ ማግለሎች የቻይና መንግስት ፖሊሲ እንዳልሆኑ ጠቅሰው በመፍትሄውም ላይ እየሰራን ነው ይላሉ።
የአፍሪካ አምባሳደሮች የጋራ ፕላትፎርም አለና በዛ ፕላትፎርም የተለያዩ ሀገር አምባሳደሮች ዜጎቻቸው እንደዚህ አይነት ደርሶብናል የሚል ጥቆማ ደርሷል የሚል መረጃ ልውጣለን። ይህንን መነሻ አድርጎ የተወሰኑ አምባሳደሮች ዛሬ ከአፍሪካ የውጭ ጉዳይ ዲፓርትመንት ጋር ከአፍሪካ ጉዳዮች ዲፓርትመንት ጋር ግንኙነት እንደሚያደርጉ መረጃዎች አሉ። ይሄ የመንግስት ፖሊሲ እንዳልሆነ እናውቃለን። ቻይና መንግስት አቋም እንዳልሆነ እናውቃለን። እንደተባለው ቫይረሱ ከአፍሪካ አይደለም የመጡ ቫይረሱ የተከሰተው እዚህ ነው። አፍሪካ አዲስ የሚመጡ ሰዎች ያው የግድ ኳራንቲን ውስጥ ይገባሉ። ይህን ሁሉም ዲፕሎማቶችም ያደርጋሉ። ስለዚህ በሱ በኩል ችግር የለም። ይሄ ቫይረሱን ለመቆጣጠር የሚደረግ እርምጃ ስለሆነ የሀገሪቷም ሕግ ስለሆነ ከዚህ ውጭ ግን በጥቁሮች ላይ ያተኮረ ነገር ከሆነ ይሄ መድሎና ማግለል መጀመሪያ ግን መረጃውን በደንብ ስመለከታቸው ኃላፊዎች ጋር እየተነጋገርን ያለ ነው። የቆንስላ ጀኔራላችን ውይይቱን ካደረጉ በኋላ እዛው ችግሩ የሚፈታ ከሆነ ይፈታል፣ የማይፈታ ከሆነ እኛ ደግሞ ቤጂንግ ከቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ጋር እንነጋገራለን ብለን እናስባለን።
አምባሳደሩ ሲያጠቅም ችግር በአንድነት ልናልፈው ይገባል ሲሉ አጽንኦት ሰጥተው ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።